የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህወሓትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስራ ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰጥ የፖለቲካ ስርዓት ነው ያለን።
የመጀመሪያው የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ሲሆኑ፣ ሁለተኛው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ናቸው። ኢትዮጵያ ውስጥ እየተከሰቱ ባሉ ግጭቶች ዙሪያ በተጠናቀረ ዘገባ ዕለቱ አብይ ርዕስ ይሰማል።
የኢትዮጵያ መንግስት በተቃዋሚዎቹ ላይ በአዲስ መልኩ የተጠናከረ የኮምፒውተር ስለላ እያደረገ መሆኑን የመብት ድርጅቱ ሂውማን ራይትስ ዋች አስታወቀ።
The spyware is from an Israeli company called CyberBit. And essentially what it does is...
ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበርቢት በተባለ እስራኤላዊ ኩባንያ የተሠራ ነው። እንዲህ ነው የሚሠራው። የድረገጹ ሰላይ በአንድ ግለሰብ ኮምፒውተር ላይ ከወረደ ለኢትዮጵያ መንግሥት ያለውን መረጃ በሙሉ አሳልፎ ይሰጣል።
ጥቃቱ የተነጣጠረው በውጭ ሀገር የሚኖሩ የኦሮሞና ሶማሌ ተወላጅነት ያላቸው ኢትዮጵያውያን የፖለቲካ ተቃዋሚዎች፣ አደራጆች፣ ምሁራንና የመገናኛ ብዙሀን ሰራተኞች ላይ መሆኑን የመብት ድርጅቱ ይገልጣል።
በእኛ ኮምፒውተር ላይ መግባት አልቻሉም። ደኔ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት። ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም።
በተደጋጋሚ የኮምፒውተር የስለላ ተውሳክ የተላከበት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ ነው። ዝርዝሩን ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከልዩ ልዩ ቅንብሮቻችን ጋር ከሐሙስ ህዳር 28 2010 ዓ.ም አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀነባባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ የማማቶ ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በአዲስ አበባ ተነጋግረዋል። የውይይቱ ዝርዝር ጉዳዮች ገና አልተገለጹም። የማማቶ ወደ ኢትዮጵያ የሄዱት አካባቢውን በሚያሳስቡ ሰፊ ጉዳዮች ላይ ለመነጋገር ነው ብሏል በአዲስ አበባ የዩናይትድ ስቴትስ ኤምባሲ። እስክንድር ፍሬው ተከታዩን ዘገባ ልኳል።
ዶናልድ ያማሞቶ ዳግም አዲስ አበባ ናቸው። ኃላፊነት ቀይረው ስልጣን ጨምረው ለጉብኝት ወደ ኢትዮጵያ መጥተዋል። እንደ አውሮፓውያን አቆጣጠር ከ2006 እስከ 2009 በኢትዮጵያ የአገራቸው አምባሳደር ሆነው ሰርተዋል። ያማሞቶ ትናንት አዲስ አበባ የገቡት ደግሞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ሆነው ነው። በዛሬው ውሏቸውም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው መነጋገራቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በውይይቱ የተነሱት ዝርዝር ጉዳዮች አልተጠቀሱም። ረዳት የውጭ ጉዳይ ሚኒስትሩ የመጡት ግን በልዩ ልዩ ጉዳዮች ላይ ለመነጋገር መሆኑን የኤምባሲው ቃል አቀባይ ኒኮላስ ባርኔት በስልክ ነግረውኛል።
This is part of a wider regional visit for the acting assistant secretary. And so he's here to meet with officials on a fairly broad range of issues that concern both Ethiopia and the wider region.
ይህ የተጠባባቂ ረዳት የውጭ ጉዳይ ሚኒስትሩ ሰፊ አካባቢያዊ ጉብኝት አካል ነው። እናም እዚህ ያሉት ኢትዮጵያንና አካባቢውን በሚያሳስቡ ሰፊ ጉዳዮች ላይ ከባለስልጣናት ጋር ለመነጋገር ነው ያሉት። አምባሳደር ያማሞቶ በዛሬው የአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን መሪዎች ጋር መነጋገራቸውንም ቃል አቀባዩ አረጋግጠዋል። ተጠባባቂ ረዳት የውጭ ጉዳይ ሚኒስትሩ ወደ አዲስ አበባ ከመምጣታቸው በፊት በሶማሊያና በኬንያም ጉብኝት አድርገዋል። በመቀጠልም ወደ ለንደንና ሩዋንዳ እንደሚጓዙ ተገልጿል። የኢትዮጵያ ጉብኝታቸውን አስመልክተውም በነገው ዕለት መግለጫ እንደሚሰጡ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ናት የሚል እውቅና በሰጡ ማግስት በምዕራብ ዳርቻና በጋዛ ሰርጥ ለተቃውሞ በወጡ ፍልስጤማውያንና በእስራኤል ወታደሮች መካከል ግጭት ተነስተዋል። በምዕራብ ዳርቻ ፍልስጤማውያን በእስራኤል ወታደሮች ላይ ድንጋይ ወርውረዋል። የፍልስጤማውያን መንግስት ባለበት ራማላ ደግሞ የመኪና ጎማዎችን በእሳት አጋይተዋል። ከተማይቱ ጥቅጥቅ ባለ ጥቁር ጭስ እንደተሞላች ተዘግቧል። በግጭቱም ብዙ ሰዎች ቀላል ጉዳት ደርሶባቸዋል። ቤተልሔም ውስጥ ወታደሮች በተቃዋሚዎች ላይ እንባ አስመጪ ጋዝ ተኩሰዋል። ከባድ የውሃ ግፊት ያለው ምርጫም ተጠቅመዋል። በጋዛ የወጡት ተቃዋሚዎች በበኩላቸው የፕሬዚዳንት ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ናታንያሁን ምስሎች በእሳት አጋይተዋል ወይም አቃጥለዋል። የዩናይት ስቴትስና የእስራኤል ባንዲራዎችንም አቃጥለዋል። እስራኤል በምዕራብ ዳርቻ በምስራቅ ኢየሩሳሌምና በጋዛ ድንበር የጸጥታ ኃይሎችን አጠናክራለች። ትራምፕ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠታቸው የአረብ ሀገሮችንና የሙስሊሙን ዓለም አስቆጥቷል። የዩናይት ስቴትስ አጋር አገሮችንም አስደምመዋል።
ፕሬዚደንት ትራምፕ ባለፈው ጥር ወር የሀገሪቱ ፕሬዚደንት ለመሆን 11 ደቂቃ ሲቀራቸው ማይክል ፍሊን በዩናይትድ ስቴትስ ካፒቶል ማለት የምክር ቤት ህንፃ ደረጃ ላይ ሆነው ከሩሲያ ጋር በመተባበር የሚደረግ የአሜሪካ እቅድ እንዲጀመር ለአንድ የቀድሞ የንግድ ተባባሪያቸው ቴክስት ማድረጋቸውን አንድ ሰው ማጋለጡ ታውቋል። አሜሪካ ከሩሲያ ጋር በመተባበር በመካከለኛው ምስራቅ የኒውክሌር ኃይል ስለ መገንባት እቅዷ ነበር ፍሊን ሊጀመር ይችላል የሚል ቴክስት የላኩት። ምስጢሩን ያወጣው ሰው እንደሚለው ሩሲያ ባለፈው ዓመት በተካሄደው የአሜሪካ ምርጫ ውስጥ እጇን በመዶሏ ምክንያት የቀድሞ ፕሬዚደንት ባራክ ኦባማ የጣሉባት የማዕቀብ ሕግ ይቀዳደዳል ሲሉ ማይክል ፍሊን ለቀድሞው የንግድ ተባባሪያቸው አረጋግጠዋል። ይህን ጉዳይ ትላንት ይፋ ያደረጉት በዩናይትድ ስቴትስ የሕግ መምሪያ ምክር ቤት የቁጥጥር ኮሚቴ አንጋፋ ዲሞክራት የሆኑት ኤልጃ ካሚንግስ ናቸው። ትራምፕ ስልጣን ከመያዛቸው በፊት ዋሽንግተን ከነበሩት የሩሲያ አምባሳደር ጋር ስለነበራቸው ግንኙነት ፍሊን በፌዴራል መርማሪዎች በተጠየቁበት ወቅት ዋሽተው እንደነበር አምነው ከተቀበሉ አንድ ሳምንት ባልሞላ ጊዜ ውስጥ ነው ይህ ምስጢር የወጣው።
ደቡብ ኮሪያና ዩናይትድ ስቴትስ በጋራ የሚያካሄዱት ወታደራዊ ልምምድ በኮሪያ ባህረ ገብ መሬት ላይ ጦርነት የመከሰቱን አዝማሚያ እውን አድርጓል ስትል ሰሜን ኮሪያ አስታወቀች። አሁን የቀረው ጥያቄ ጦርነቱ የሚጀምረው መቼ እንደሆነ ነው የሚለው ነው ሲሉም የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ ባወጡት መግለጫ ገልጠዋል። መግለጫው የወጣው ኬሲኤንኤ በሚል በእንግሊዝኛው ምህጻረ ቃል በሚጠራው የመንግስት የዜና አገልግሎት በኩል ነው። እኛ ጦርነት አንሻም፣ ይሁንና ከጦርነት አንሸሽምም ይላል መግለጫው። ሰሜን ኮሪያ መንግስት ማስጠንቀቂያውን ያወጣው የዩናይት ስቴትስ B-1B የተባሉ ተዋጊ አውሮፕላኖች ደቡብ ኮሪያ ላይ በበረሩበት ወቅት ነው። የአሜሪካና የደቡብ ኮሪያ የጦር ኃይሎች በአየር የሚያካሄዱት ልምምድ ባልተለመደ መልኩ ብዙ ዘመናዊ የአሜሪካ ተዋጊ ጄቶችን አሳትፏል ተብሏል።
በመጨረሻም በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት በደረሰ የሰደድ እሳት አደጋ ብዙ ንብረት ወድሟል። በአራት አቅጣጫ የተነሳው ቃጠሎ ከ50,000 በላይ ነዋሪዎችን አፈናቅሏል። ከ90,000 በላይ ሄክታር መሬትም ማውደሙ ተገልጿል። ዳንኤል አርጋው አንዲት በአካባቢው የሚገኙ ኢትዮጵያዊትን አነጋግሮ ተከታዩን አጭር ዘገባ ልኳል።
ወይዘሮ ትዝታ ሞገስ ይባላሉ። ትውልደ ኢትዮጵያ ሲሆኑ ከእሳት አደጋው ባለበት አካባቢ በቅርብ ርቀት ላይ ነው የሚኖሩት። በስልክ አግኝቻቸው ነበረ። ጤና ይስጥልኝ ወይዘሮ ትዝታ ሞገስ። እንደሚታወቀው በዚህ በምዕራብ ካሊፎርኒያ በአራት አቅጣጫ በተነሳው እሳት አደጋ በርካታ ንብረቶች ወድመዋል። እርስዎ የሚኖሩበት የእሳት አደጋ አካባቢ ባለበት በቅርብ ርቀት ላይ ነው የሚገኙት? ይህ አካባቢ ነው የሚኖሩት?
እኔ የምኖረው ሞር ፓርክ ካሊፎርኒያ ይባላል። ቬንቹራ ካውንቲ ነው ያለሁት።
ሰው በሚኖርበት አካባቢ በሰው ወይም በንብረት ላይ የደረሰ አደጋ አለ?
አዎ፣ ከእኔ አንድ እኩል ሰዓት ወይም 15 ደቂቃ ራቅ ብሎ በሩቅ ይታያል። አዎ፣ ብዙ ቤቶች ተቃጥለዋል። እንስሳትም እንደዚሁ ተጎድተዋል። አዎ፣ ብዙ ጉዳት እያደረሰ ነው ያለው።
በተለይ አሁን በአካባቢው ላይ ስለሚገኙ ምንድን ነው የሚያዩት? እስኪ ከፊልም አብረረሽ።
አሁን የሚታየኝ ያው ንፋሱ፣ ኃይለኛ ንፋስ አለ። እሳቱ እያቀጣጠለው ነው። ሰዎች ከቤታቸው ውጡ እየተባለ ነው። እኛም እንደዚሁ ተዘጋጁ ተብለን ይኸው ልብሳችንን፣ እቃችንን፣ ኢምፖርታንት አንዳንድ ነገሮች አዘጋጅተን መኪና ውስጥ አስቀምጠን ውጡ እስኪባል ድረስ እየጠበቅን ነው። ተዘጋጁ ተብለን ተነግረን እየጠበቅን ነው።
እንደው ለአሁኑ የአሁኑ የሶስተኛ ጊዜ ይመስለኛል በዛ አካባቢ ሲከሰት። እንደው መስዮ ምንድን ነው እስኪ?
መፍትሄው ምን የእግዚአብሔር ነገር ነው። እንግዲህ ንፋስ ነው የሚያመጣው። ከኋላችን ከኛ ከምኖርበት ኋላ እንደ ፋርም ነገር ስላለ ያው ዝናብ አይጥልም። ካሊፎርኒያ ውስጥ እንደምታውቁት ዝናብ ቢጥልልም ይሄ የደረቀው እንትን ሁሉ ሊጠፋ ይችላልና እሳት ሲነሳ ዝናብ ስለማይጥል በቃ ይሄ የደረቀው እንትን ይቀጣጠላል። ለዚህ ነው ንፋስና በቃ መድረቅ ዝናብ ማጣት ጉዳይ ነው ካሊፎርኒያ ውስጥ ይሄን ችግር እያመጣ ያለው።
ወይዘሮ ትዝታ ሞገስ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ እግዚአብሔር ይጠብቃችሁ።
አሜን አሜን።
አድማጮች ዜናችን እዚህ ላይ ይጠቃለላል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይሆናሉ የምናቀርባቸው። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። አሁን በቀጥታ የዕለቱን ወደ ዕለቱ አብይ ርዕስ እንሄዳለን።
በኢትዮጵያ ከቅርብ ጊዜ ወዲህ እየታዩ ያሉት የተቃውሞ እንቅስቃሴዎች በቀጥታ በዘውግ ተኮር ወይም በብሔረሰብ ማንነት ላይ የተነጣጠሩ ናቸው የሚሉ አስተያየቶች በፍጥነት እየተሰራጩ ይሰማሉ ይላል በመንደርደሪያው የዕለቱ አብይ ርዕስ። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት፣ የተጎዳውና የወደመው ንብረት፣ በአካባቢዎች ላይ የሚኖሩ የተለያዩ ማህበረሰብ አባላትን ለጉዳት የዳረገ ሆኖ ይገኛል። ባለፈው እሁድ ዕለት በወልዲያ ከተማ በመቀሌ ከነማና ወልዲያ ከነማ ተጫዋቾች ቡድን ደጋፊዎች መካከል የተፈጠረውን መነሻ በማድረግ ጽዮን ግርማ በትላንትና ሁለት እንግዶችን አዋይታ ነበር። እንግዶቹ በዚህ ጉዳይ ላይ በማህበራዊ መገናኛ ብዙሃን በተደጋጋሚ በመጻፍ የሚታወቁት የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመና የአረና ትግራይ ህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው። የውይይቱ ክፍል ሁለት ቀጥሎ ይቀርባል።
የአምቦ ዩኒቨርሲቲ የወሊሶ ግቢ መምህሩና የድረገጽ ላይ ጸሐፊው አቶ ስዩም ተሾመ በተለያየ ቦታ እየተፈጠሩ ያሉትን ግጭቶች በተመለከተ ዛሬ ላይ አብረን እያለን አንድ አገር ውስጥ እየኖርን በአንድ ስርዓት ውስጥም እያለን ከአንድነታችን ይልቅ ልዩነታችንን የሚሰብክ የፖለቲካ ስርዓት ነው ያለን፣ ይህ ስርዓት ዋነኛ የግጭት መንስኤ ነው የሚለው ሐሳቡን ከሰነዘረ በኋላ ነው የትላንትናው ውይይት ለዛሬ በይደር የተላለፈው። አቶ ስዩም ከዚህ ሐሳቡ የዛሬውን ውይይት ይቀጥላል።
ነገ ላይ የጋራ የሆነ ጣፋንታ፣ የጋራ እድል፣ የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሃትና ስጋት ነው የሚሰብከው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሃትና ስጋት ስሜት ፈጥሯል። አክራሪ አመለካከት፣ የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው፣ ትንሽ ጭረት ነው የሚጠብቀው። የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመት ውከት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት፣ ዘር ማጥፋትና ሊያደርሰን የሚችል ነው እና ስረ መሰረቱ ይህም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ህወሓት። በእርግጥ አምዶምና የሱ ባልደረቦች እጅግ በጣም አደንቃቸው የማከብራቸው ሰዎች ናቸው። ይህንን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያለው። ሆኖም ግን አቋራጭን መመልከት የለባቸውም። ከዛ ይልቅ የችግሩ ስረ መሰረት እዚህ ውስጥ ነው ያለው። አረና ትግራይም ቢሆን ው በጥድፊያ ነገሮችን አይቶ የብሄር ግጭት ተፈጠረና የትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው፣ ለምንድን ይሄ ነገር የተፈጠረው ብሎ ማየት፣ የሆነውን ብቻ ሳይሆን ያልሆኑንም ማየት። ለምሳሌ በአማራ ክልሎች በብዙ ሺህ የሚቆጠር የትግራይ ህዝብ ተወላጆችና ነዋሪዎች አሉ። ኦሮሚያ ክልል ውስጥ በሚሊዮን የሚቆጠር አማራ ህዝብ አለና ይህ ሁሉ ህዝብ በሰላም እየኖረ በሰላም ወጥቶ እየገባ እያለ እንደ ትልቅ ነገር ተደርጎ የሚወሰደው በነገደሌ ወይም አርሲነገሌ ወይም ደግሞ ሰሙር የተከሰተው አንዲት ግጭት ነው። ግን ሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህም ኦሮሚያ ውስጥ ብዙ የትግራይ ብሔር ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዛው እየኖሩ ነው። ግን ግጭቶችን የማስፋት ቂምና ጥላቻን የመስፈት ላይ የተመሰረተ የህወሀት የፖለቲካ አይዲዮሎጂ ነው ነገሮችን አጋን ነው ሁሉንም ነገር ከብሔር ጋር አያይዞ ጥቅምንም ጉዳቱንም ግጭቱንም ሰላሙንም በብሔር ልዩነትና በብሔር ጋር አያይዞ የሚመለከተው እይታ ነው መሰረታዊ ችግር። የግጭቱን መነሻ ያ ነው እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብተን መኖር አለብን። ወደ አመለካከት መቀየር ያለበት ይመስለኝ።
ሁለታችሁም አቶ አንዶምም አቶ ስዩምም የጠቀሳችሁት ግጭቶች አሉ። ግጭቶች ተፈጽመዋል። የእለት ግጭቶች የሚነሱትም ወይም የሚከሰቀሱበት ምክንያት እንደየአካባቢው ይለያያል። በአጠቃላይ ግን በሀገሪቱ እየተከሰቱ ላሉት ግጭቶችና ችግሮች ዋነኛ መንስኤ ገዢው ፓርቲ የሚከተለው የፖለቲካ ርዕዮተ ዓለምና ለ26 ዓመታት የተራመደው የፖለቲካ አቋም ነው የሚል ሐሳብ ነው በአጠቃላይ የሰነዘራችሁት። ምክንያቱ የተለያየ ይሁን እንጂ ግን ግጭቱ እየተፈጠረ ነው። ሰዎች እየሞቱ ነው፣ እየተፈናቀሉ ነው፣ ለረጅም ጊዜ ለፍተው ያፈሩትን ንብረት እያጡ ነው። የሚወጡት ዘገባዎች ይህንን ነው የሚያሳዩት። አስቀድሜ በጥያቄ ለማንሳት እንደሞከርኩትም ግጭቶች በተከሰተባቸው ቦታዎች ሁሉ በሂደት የሚገኙት መረጃዎች የሚያሳዩት የጉዳቱ ሰለባዎች የሚሆኑት ከሁሉም ብሔር የተውጣጡ ማህበረሰቦች ናቸው። ነገር ግን ከግጭቱ መንስኤና ከደረሰው ጉዳት ጎልቶ የሚሰማው ድምጽ የከሌ ብሔር በዚህ ቦታ ላይ ተጠቃ የሚለው ነው እና ለምን ይሄ ድምጽ ጎልቶ ይሰማል የሚለውን ጥያቄ ላንሳ። አቶ አንዶን በቀጥታ ይህን ጥያቄ ለእርሶ ልሰንዝር። ይህን ጥያቄ በቀጥታ አሁን ለእርሶ የሰነዘርኩበት ምክንያት ደግሞ በቅርቡ ሁለት በተከሰተው በወልዲያው ግጭት ቀድሞ የመጣው ይሄ ተጠቅቷል የሚልና እንደ እርሶን በፌስቡክ ገጾት ላይ እንደ ባይሆን አስክሬን ስጡን የሚል መልእክት ጽፈው ነበር እና ከሁለት ቀን በኋላ ደግሞ ሲጣራ አስክሬን ስጡት ያሉት ሟች እዛ ወልዲያ አካባቢ የቀብር ስነ ስርዓቱ የተፈጸመ መሆኑ ተረጋግጧል። እና እንደው እንደ አንድ ኃላፊነት የሚሰማው ሰው ፌስቡክ ላይ የሚወጡትም ጽሁፎች እንደዚህ አይነት ሀሳብ ያላቸው ናቸው እና ለምንድን ነው ይሄ ቀድሞ የሚሰማው? እስቲ አቶ አንዶን በዚህ ላይ ማብራሪያ ይስጡን።
ግጭቶች ሲያጋጥሙ የብሔር ግጭት ነው ተብለን የሚገለጽበት ምክንያት ሁሉም ግጭቶች አይደለም እንደዚያ የሚባለው እንቅስቃሴው አንድ ብሔር ላይ ትኩረት ያደረገ ሲሆን ነው እንደዚህ የሚባለው እንጂ ግጭቶች አሉ። አካባቢዎች ግጭቶች ይከሰታሉ፣ ግን ይሄ የብሔር ግጭት የሚባለውን አንድ ብሔር ላይ ትኩረት አድርጎ ከነ መፈክሮችም ከነ እንቅስቃሴዎችም ከነ ጉዳትም በተባለው ብሔር ጥቃት ሲደርስ ነው። የብሔር ጥቃት የሚባለው ዝም ብሎ የብሔር አጀንዳ ለማንሳት አይደለም። በተደጋጋሚ እንቅስቃሴው ከነ መፈክሩ ከነ ጥቃቱ አንድ ብሔር ላይ ትኩረት ያደረገ ስለሆነ ነው። የወልዲያው ጉዳይ ስናይ እንዲያውም አሁን ሬሳም እየገባ ነው ተብሏል። አሁን መንግስት አልገለጸውም እንጂ ሁለት ሬሳ መቀለ ገብቷል የሚል በህብረተሰቡ ይወራል።
አቶ አንዶ ባለፈውም ከዚህ በፊትም ቃለ መልስ አድርገን ነበር ከእርሶ ጋር። ይወራል የሚሉ መረጃዎችን ማሰራጨት ቀጥሎ ለሚመጣው ጥፋት ምክንያት አይሆንም ወይ? ያልተረጋገጠ ነገር ይዞ ለምስ አሁንም ደግሞ ይህንን ጥያቄ ማነሳው ለምሳሌ የተፈጠሩትን ግጭቶች አሁን ትኩረት አደረግንና ወልዲያ ላይ የተከሰተው እንደ ምሳሌ ያነሳን እንጂ በጣም በርካታ ናቸው ከዚህ በፊት የተከሰቱት ነገሮች። በኋላ ላይ ተጣርተው ሲመጡ የሚሞተውም ሰው ንብረት የሚወድመውም የሚቃጠለውም የሚሰደደውም ሰው ከተለያየ ማህበረሰብ የወጣ ነው የሚሆነው እና ይወራል የሚል መረጃ ማሰራጨቱ ቀጥሎ ለሚመጣው ጥፋት እሳት ማቀበል አይሆንም ወይ? አሁንም እንደገና እየደገሙት ነው ይወራል ብለው
አሁን የባለፈውን የመስል ልንገረሽ እንደዚህ ስም ስማቸው ነገረን ብለሽ ነበር ባለፈው ቃለ መጠይቅ ስናደርግ። አሁን የኦሮሚያ ኮሚኒኬሽንም በትግራይም ተጋሩ አይደሉም የሞቱ ተብሎ ነበር። ቆይቶ ግን ነገሬው ከተረጋጋ ግን አድራሻቸውም ስማቸውም ይታወቃል። አሁን መደበቅ አለ ይደበቃል እንጂ ዝም ብሎ ከመሬት ተነስቶ አይደለም መረጃው የሚደርሰው ወይም የሚወራው። እና ይሄ ነገር ሌላ ቀን በተወራ ነው ውሸት አይደለም ለማለት ነው። ባለፈውም እንደዚህ አይነት ስማቸው ንገረን ብለሽ ነበረ።
አንድ ሌላም ጥያቄ ሰንዝሬ ነበር፣ እሱን ወደ ኋላ ላይ እንመለሳለን። ምንድን ነው ጠባጫሪ የሆኑ ምክንያቶች? ጎልቶ የሚሰማው ድምጽ ጉዳቱና የከሌ ብሔር ተጠቃ የሚለው ነው እንጂ ጠባጫሪ ምክንያቶች ደግሞ አሉ። እነዚህ ነገሮች የሚቀሰቅሱ የሚያነሳሱ ምክንያቶች አሉ። እነሱ ሲወገዙ አይሰሙም። ለምሳሌ አሁን አቶ አንዶምም እነዚህ ምክንያቶች አሉ። ለምሳሌ አላስፈላጊ ዘለፋና ስድድብ በመሀል ይመጣል ወይም ከየት እንደተነሳ አናቀውም ይላሉ። ከግጭቱ በኋላ የምናነጋግራቸው ሰዎች የሆነ ቦታ ላይ ተነሳ ይላሉ። ከዛ እንዴት ተነሳ፣ በምን ተነሳ፣ ማን ያመጣው የሚለው ነገር ተዳፍኖ ይቀራል እና እንደዚህ አይነት ነገሮች በይፋ የሚወገዙበት መንገድ የለም ወይ? ወይም እንግዲህ ማህበራዊ ሚዲያ ላይ ትጽፋላችሁ አቶ አንዶምም አቶ ስዩምም፣ እና እነዚህን ጠባጫሪ ምክንያቶችስ በይፋ ለምን አታወግዟቸውም? ምንድን ናቸው ምክንያቶች ውስጥ? እስቲ አቶ ስዩም።
አንደኛ የችግሩ ስረ መሰረት የቱ ነው ብለን ስንል መለየት ያለብን ነገር አለ። አሁን ይህን ያህል ሰው ሞተ፣ የዚህ ብሔር ተወላጆች ተጎዱ፣ ተፈናቀሉ የሚለው ነገር አለ። ለዚህ መፈናቀልና ለዚህ ጉዳት መድረስ ምክንያት የሆነው ምንድን ነው? መወገዝስ ያለበት የቱ ነው ብለን ስንል የብሔርተኝነት አመለካከት አለ። ሁለተኛ ነገር ደግሞ በዛ ተቃራኒ የሆነው የእኩልነት አመለካከት አለ። በእኩልነት መርህ ላይ የተመሰረተ አመለካከት እና እነዚህ ሁለቱን ነገሮች በንጽጽር ብንመለከታቸው የችግሩ መንስኤ በግልጽ ለማሳየት ይረዳናል። ብሔርተኝነት ላይ የተመሰረተ የፖለቲካ አመለካከት አሁን የኢህአዴግን መንግስት በዋናነት የህወሓት ኢህአዴግ የሚያራምደው የፖለቲካ አመለካከት በምን እሳቤ ላይ የተመሰረተ ነው? አንደኛ ወገንተኝነት ላይ የተመሰረተ ነው። የብሔርተኝነት እሳቤ ባህሪ ወገንተኝነት የሚንጸባረቅበት ነው። ሁለተኛ የተበዳይነት ስሜት በውስጡ በግልጽ የሚታይ ነው። ተበድያለሁ፣ ተጨቁኛለሁ፣ ከሌሎች በተለየ በደልና ጉዳት ደርሶብኛል የሚል እሳቤ ላይ የተመሰረተ አመለካከት ነው። ሶስተኛ ነገር ይሄ ብሔርተኝነት ስሜት ለራስ ብሔር ከማሰብ ከወገንተኝነቱም እና ተበድያለሁ ብሎ ከማሰቡ በተጨማሪ በውስጡ ሌላ ምን ይዟል? የጥላቻና የጠላትነት ስሜት አለው። የብሔርተኝነት ወይም ብሔርተኛ የሚለው ቃል ትርጉም በራሱ የራሱን ብሔር በሌሎች አብልጦ የሚወድ እና ለሌሎች ብሔሮች ጥላቻ የሚያሳይ ይህ ነው። ይሄ የመገበ ቃላት ስጭው ነው የቃሉ ራሱ የብሔርተኝነት እና በእነዚህ እንግዲህ በሶስት አሉታዊ የሆነ ተጽዕኖ በሚፈጥሩ እሳቤዎች ላይ የተመሰረተ የፖለቲካ ስርዓት ነው አሁን በሀገሪቱ ለሚታየው ችግር መሰረቱ። በተቃራኒ ምን መሆን አለበት ብለን ነው የምንለው እኛ። እኔ በግሌ ፖለቲካ ስርዓቱ በእኩልነት መርህ ላይ የተመሰረተ መሆን አለበት። በእኩልነት መርህ ላይ የተመሰረተ ከሆነ እሳቤው ምንድን ነው የሚለው፣ ሁሉም ሰው እንደ አንድ ሀገር ዜጋ እኩል መብት፣ እኩል ነጻነት፣ እኩል ተጠቃሚነት ይገባዋል ብሎ ነው መነሻ የሚያደርገው። በዚህ መሰረት ሁሉም ሰው እኩልነት መርህ አንጻር ስትመለከችው በሌሎች ላይ የደረሰ በደል ወይም ጥቅም በራስሽ ልክ ነው የምትመለከችው። ስለዚህ በሌሎች ላይ በጎ ነገር ሲደርስ ለሁላችንም በጎ ነው ብለሽ ታስቢያለሽ። በሌሎች ላይ መጥፎ ነገር ሲደርስ ለሁላችንም መጥፎ ነው፣ ለሁላችንም አይበጅም ብለን እናወግዘዋለን ያንን ነገር። እኔ በየትኛውም ብሔር፣ በየትኛውም አገር፣ በኢትዮጵያ ውስጥ ብቻ አይደለም፣ በየትኛውም የዓለም ክፍል ሰው በሰውነቱ በሆኑ በብሔሩ ሆኖ በተገኘው ነገር ጥቃት ሲፈጸምበት አውግዛለሁኝ። መፈጸም የለበትም ብላል።
ውይይቱ አላበቃም። የመጨረሻውንና የውይይቱን ሙሉ ክፍል በእሁድ ምሽትና በድረ ገጻችን ላይ እናቀርበዋለን።
በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ይቅርታ አድማጮች፣ ወደ መለስ ብለን በግብጽ እንጀምራለን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የግብጽ ጉብኝት በታቀደው መሰረት እንደሚካሄድ የውጭ ጉዳይ ሚኒስቴር አስታውቋል። አንዳንድ የግብጽ ፓርላማ አባላት ጠቅላይ ሚኒስትር ኃይለማርያም በምክር ቤቱ ንግግር እንዲያደርጉ ዘመቻ እያካሄዱ ስለመሆናቸው ተጠይቀው ነው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንን ያስታወቁት። ቃል አቀባዩ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ልኳል።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በያዝነው ወር ግብጽን የሚጎበኙት ከሁለቱ አገራት ግንኙነት አንጻር ልዩነቶች እየተንጸባረቁ ባሉበት ወቅት ነው። ሱዳንን ጨምሮ በካይሮ የተካሄደው የሶስቱ አገራት የውሃ ሚኒስትሮች ስብሰባ ያለ ስምምነት ነው የተጠናቀቀው። ግብጽ በስብሰባው ያንጸባረቀችው አቋም፣ ያንን ተከትሎ መሪዎቿ የሰጡት አስተያየት ደግሞ ኢትዮጵያን አላስደሰተም። ጠቅላይ ሚኒስትሩ በግብጽ ፓርላማ ንግግር እንዳያደርጉ አንዳንድ አባላት ቅስቀሳ እያደረጉ መሆናቸውም ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መግለጫ የእነዚህ አንዳንድ የፓርላማ አባላት እንቅስቃሴ ጉብኝቱን እንደማያስቆም ተናግረዋል።
ግብጽ ፓርላማ አባላት ሲሆኑ አንዳንድ ሰዎች ወደ 19 አካባቢ ይሆናሉ። ክቡር ጠቅላይ ሚኒስትሩ በፓርላማ ንግግር እንዳያደርጉ ፊርማ እያሰባሰቡ ነው፣ እየጠየቁ ነው የሚል መረጃ አለ። መረጃው እኛም እናውቀዋለን። ይሁን እንጂ ግብጽ ወደ 596 አካባቢ የፓርላማ አባላት ነው ያሏቸው። 596 አካባቢ የግል የፓርላማ አባላት አሉ፣ የፓርቲ እጩዎች አሉ። ከነዚህ 19 ውስጥ ወደ 18 የሚሆኑት የግል ፓርላማ እጩዎች ናቸው። አንደኛው ብቻ ነው የፓርቲ ተወካይ። እሱም በአማካይ ከሁለት እስከ ሶስት የሚሆኑ የፓርላማ አባላት ያሉት ፓርቲ ነው። ስለዚህ እንደዚህ አይነት ቁጥር ያላቸው የፓርላማ አባላት ጥያቄ ቢያቀርቡ አግራሞትን መጫር የለበትም። ሁሉም አንድ አይነት አስተሳሰብ ማሰብ ስለማይገባው ስለማይተበቀው እንደ ትንግርት አልወሰድነውም።
እንደዚህ አይነቱን እንቅስቀሳ ያደረጉ ያሉት የፓርላማ ባላት አቋም አዲስ እንዳልሆነም ነው ቃል አቀባዩ ያስረዱት።
እነዚህ የፓርላማ ባላት እኛ ባለን መረጃ ጉዳዮችን በማዛባትና አቅጣጫ በማስለወጥ የሚታወቁ ናቸው። በስም ይታወቃሉ። ግራዝም ማስተሳሰብ ያላቸው በጣም ተወዳጅነትን ለማለት ፖፑሊስት የሚባሉ ፖለቲከኞች ናቸው። ይሄን የማድረግ መብት የነሱ ነው። ጉብኝቱ ይቀጥላል። ኢትዮጵያ ከግብጽ ጋር ያላት ወንድማዊ ግንኙነት በዲፕሎማሲው መስክ ተጠናክሮ እንዲቀጥል የምታደርገው ጥረት ይቀጥላል። ስለዚህ ይሄ የደብዳቤው ማሰባሰብ ጉዳይ በጉብኝቱ ላይ የሚያመጣው አንዳችም ለውጥ የለም።
የሳውዲ መንግስት የሰጠው የፎይታ ጊዜ ከተጠናቀቀና አስገድዶ የመመለስ ተግባር ውስጥ ከተገባ በኋላም ቢሆን የኢትዮጵያ መንግስት በዚያ የሚገኙ ዜጎቹን ወደ አገራቸው ለመመለስ ከፍተኛ ጥረት እያደረገ መሆኑን ቃል አቀባዩ በዛሬው መግለጫ ከጠቀሷቸው ነጥቦች አንዱ ነው።
የኢትዮጵያ መንግስት እንደ ወትሮው ሁሉ ዜጎቹን ለመመለስ ስራ እያደረገ ነው። እስከ ህዳር 26 ድረስ ወደ 10000 የሚሆኑ ኢትዮጵያውያን ሳውዲ ውስጥ የጉዞ ሰነድ ወስደዋል። ከዛ ውስጥ አብዛኞቹ ወደ አገራቸው በየግላቸው ተመልሰዋል። የኢትዮጵያ ኤምባሲዎች ከሳውዲ ኢሚግሬሽን እና የቆንስላ አገልግሎት ተቋማት ጋር ዜጎቻችን እንግልት ሳይደርስባቸው ያለ ምንም ቅጣት እንዲመለሱ ለማድረግ ተችሏል። ይሄ ተጠናክሮ ይቀጥላል።
ቃል አቀባዩ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ልዩ ልዩ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንሻገር አድማጮች። የኢትዮጵያ መንግስት በተቃዋሚዎቹ ላይ በአዲስ መልኩ የተጠናከረ የኮምፒውተር ስለላ እያደረገ መሆኑን ዓለም አቀፉ የመብት ድርጅት ሁማን ራይትስ ዋች አስታወቀ። በተለያዩ የአፍሪካ አገሮች፣ ዩናይትድ ስቴትስ እና አውሮፓ እንዲሁም በአውስትራሊያ ጭምር የሚኖሩ ተቃዋሚዎች የተቃውሞ መገናኛ ብዙሀንና የለውጥ አቀንቃኞች ላይ ማነጣጠሩን ሁማን ራይትስ ዋች ትናንት ይፋ ባደረገው የምርመራ ዘገባው ዘርዝሯል። ሄኖክ ሰማእግዜር ዝርዝሩን ይዟል።
የኢትዮጵያ መንግስት የሚቃወሙትን ግለሰቦችና ድርጅቶች ከሀገር ውጭም ቢሆን የኮምፒውተር ስለላ ዘዴዎችን በመጠቀም እንደሚያጠቃ ይገልጻል የሁማን ራይትስ ዋች ዘገባ። ፌሊክስ ሆርን የመብት ድርጅቱ መረጃ አጠናቃሪ ናቸው። የሁማን ራይትስ ዋች ዘገባ ምንጭ በቶሮንቶ ካናዳ መሰረቱን ያደረገ ሲቲዝን ላብ የተባለ የጥናት ቡድን ያወጣው ቴክኒካዊ ሪፖርት መሆኑን ያስረዳሉ።
The spyware is from an Israeli company called FiberBit, and essentially what it does is
ጠንቀኛ የኮምፒውተር መሰለያ ዘዴው ሳይበርቢት በተባለ እስራኤላዊ ኩባንያ የተሰራ ነው። እንዲህ ነው የሚሰራው። የድረገጹ ሰላይ በአንድ ግለሰብ ኮምፒውተር ላይ ከወረደ ለኢትዮጵያ መንግስት ያለውን መረጃ በሙሉ አሳልፎ ይሰጣል። የተላኩ ኢሜሎችን፣ የተከፈቱ ድረገጾችን፣ በስካይፕ የተደረጉ ቃለ ምልልሶችን ይቀዳል። ከርቀት ካሜራውን ተጠቅመው ማየት፣ ማይክሮፎኑን ከፍተው ንግግር ማዳመጥና ክንውኖችን መመልከት ያስችላቸዋል። ስለዚህ በዚህ ኮምፒውተር ዙሪያ የሚደረጉ ነገሮችና ያሉ መረጃዎችን የኢትዮጵያ መንግስት ሊመለከታቸው ይችላል።
የኮምፒውተር የስለላ ተውሳኳን በሚታወቁ ሰዎች ኢሜል አስመስለው እንደሚልኩና በኮምፒውተሩ ከተጫነች በኋላ መረጃና ቁጥጥሩን አሳልፋ ትሰጣለች። ሁማን ራይትስ ዋች የሲቲዝን ላብን ጥናት ተመርኩዞ ባወጣው ዘገባ እንደዚህ አይነት ጥቃት የደረሰባቸው ኢትዮጵያውያንና የሌሎች ሀገር ዜጎች መንግስቱን የሚቃወሙ ናቸው። በዩናይትድ ስቴትስ፣ ካናዳ፣ የተለያዩ የአፍሪካ ሀገሮች፣ መካከለኛው ምስራቅ፣ አውሮፓና አውስትራሊያ የሚኖሩ የመንግስቱ ነቃፊና ተቃዋሚዎች ተጠቅተዋል ያሉት የሁማን ራይትስ ዋቹ ፌሊክስ ሆርን መቃወም መብት ሆኖ ሳለ እንደዚህ አይነት የደህንነት ስለላ ሊካሄድባቸው ባልተገባ ነበር ሲሉ አስተያየት ሰጥተዋል። ጥቃቱ ያነጣጠረው በውጭ ሀገር የሚኖሩ የኦሮሞና የሶማሌ ተወላጅ የፖለቲካ ተቃዋሚዎች፣ አደራጆች፣ ምሁራንና የመገናኛ ብዙሀን ሰራተኞች ላይ ነው። በተለይ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ላይ በተደጋጋሚ የኮምፒውተር ስለላ ተውሳክ ተልኮበት ነበር።
ሲቲዝን ላብ
የጃዋርን ኮምፒውተር ለመቆጣጠር በርካታ ጥረት ተደርጎ ነበር። የሚያውቃቸው ሰዎችን ኢሜል ተመስለው የሚመጡ መልእክቶች ደርሰውታል።
ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ሁኔታውን ያስረዳል።
ይሄው እንግዲህ ባለፈው አመት ከሬቻው ፍጅት ማግስት በእኔና በኦኤምኤን የኢንተርኔት ኔትወርክ ላይ መጥረሰፊ የጥቃት ሙከራ ነው ያደረጉት። አንዱ የኢንተርኔት የማፈን እና ዲናይል ኦፍ ሰርቪስ የምናደርገው ሙከራ ነበረ። ከዛ አልፎ ደግሞ ሰብሮ የመግባት ሃኪንግ የምንለውን ሙከራ ነበር ያደረጉት። ይህን ሙከራ በኢሜይሌ እንደላኩ በቀጥታ ስለተጠራጠርኩ ለእኛ አይቲ ልጆች አሳየኋቸው። የእኛ አይቲ ልጆች ነገርየው ስፓይዌር መሆኑን ስላወቁ በዚህ ጉዳይ ላይ ከሰብአዊ መብቶች ድርጅቶች ጋር የሚሰራው ለሲቲዝን ላብ ፎርዋርድ አደረግ ነው ላክንላቸው። ከእነሱ ጋር በመተባበር ወደ ቢሮዋችንም በመምጣት መጠነ ሰፊ የሆነ ጥናትና ምርምር ከተካሄደ በኋላ የዚህ ስፓይዌር መነሻው ከአዲስ አበባ ከመንግስት እንደሆነ፣ ያ ብቻ ሳይሆን ሲቲዝን ላብ ባደረገው ምርመራ ይህ የስለላ ሶፍትዌር እስራኤል ሀገር በሚገኝ ኩባንያ የተሰራ እንደሆነ ማወቅ ቻል። ያን ብቻ ሳይሆን ይህንን ሶፍትዌር የሚልኩ ሰዎች በዛ ጊዜ እኛ እየተከታተልናቸው መሆናቸውን ስለማያውቁ እነማንን እየተከታተሉ እንደሆነ የእነሱ ሜይን ኮምፒውተር ውስጥ በመግባት እነሱ እየተቆጣጠሯቸው ያሉትን ብዙ ኮምፒውተሮች በሰሜን አሜሪካ፣ በአውሮፓ፣ በአፍሪካ፣ በሚድል ኢስት ያሉ ኮምፒውተሮችን ማወቅ ቻል። እነዛ ኮምፒውተሮችን ባለቤቶችንም ኮንታክት በማድረግ እየተሰደሩ መሆናቸውን በማስረዳት ሊድረስ የነበረውን አደጋ ከራሳችን ብቻ ሳይሆን ከሌሎችም መከላከል የተቻለበት ሁኔታ ነበረ። ሄኖክ፣
ምን ያህል መረጃ ለኢትዮጵያ መንግስት ደርሷል ብለህ ታስባለህ? በአንተ ደግሞ እንደዚሁ የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎችንም ስናነጋግር አንድ ጊዜ ብቻ ሳይሆን በተደጋጋሚ ነው ጥረት ተደረገ የሚሉት። አንደኛው ጥያቄ የተሳካ ሁኔታ አለ ወይ በዚህ ረገድ? ሁለተኛው ደግሞ በየትኞቹ አካባቢዎች ያሉና ለምን እንዳደረጉት ብትገልጽ።
በእኛ ኮምፒውተር ላይ መግባት አልቻሉም። ደኒ ኮምፒውተር ያስቀመጥነውን ውስጥ ነው መግባት የቻሉት። ስለዚህ በእኛ ላይ የደረሰ የፋይል መስረቅ አልተደረገም። ሆኖም ግን ሌሎች ያው እኛ እንግዲህ የሚዲያ እንደሆነና በተደጋጋሚ ሙከራ ስለሚደረግብን ሞር ጠንከር ያለ የሴኪሪቲ ሲስተም ያለን፣ ሌሎቹን ግለሰቦች ግን ገብተው የተከታተሏቸው ነበሩ። እነዛን ግለሰቦች ኮሚኒኬት በማድረግ የተረዱም አሉ። የቴክኒካል እርዳታ ተደርጎላቸው ስለላው እንዲቋረጥ የተደረገበት አለ። አንዳንዱ ደግሞ አላም ብለው ስለላው እስካሁን የቀጠለ አለ እና እንግዲህ ከኛ እስከምናውቀው ድረስ ከኛ ምንም የተወሰደ ነገር የለም። ከተለያዩ ግለሰቦች ግን ብዙ ዶክመንቶች መውሰድ እንደሚቻል ነው የምንረዳው። በነገራችን ላይ ይሄ ቴክኖሎጂ በጣም አደገኛ ነው። በአንዴ ኮምፒውተር ውስጥ ሲገባም ራሱ ታውቀው አትችልም። እውነተኛ የመሰሉ ሊንኮችን፣ ቪዲዮዎችን በመላክ ነው እንድትጭን የሚያደርጉ። ከዛ በኋላ ምንም የሚያሳየው ምልክት ስለሌለ ልታውቀው አትችልም። አንዱ እሱ ነው። ሁለተኛ ኢሜልህን፣ ፓስወርድህን፣ ከማን ጋር እንደምትጻጻፍ ሙሉ በሙሉ የመቆጣጠር ችሎታ አለ። ከዛ ባለፈ ደግሞ የአንተን ኮምፒውተር ወደ ማይክሮፎን በመለወጥ ወደ ካሜራ በመለወጥ በአንተ ቢሮ ውስጥ በአንተ ቤት ውስጥ የሚደረገውን በሙሉ የመቅዳት የመቆጣጠር ችሎታ የሚሰጥ በጣም አድቫንስድ የሆነ ሶፍትዌር ስለሆነ እነዚህ የገቡበት ቤቶች እና ኮምፒውተሮች ለከፍተኛ የስለላ የተጋለጡ ነበሩ። እኛ ግን የእኛም ቲም ጠንካራ ነበረ። ከእነኝም ሰዎች ጋር በማድረግ ራሳችን መከላከል ብቻ ሳይሆን ይህንን ነገር ለማጋለጥም የቻለበት ሁኔታ ነበረ።
የኢትዮጵያ መንግስት እናንተን እንግዲህ እናንተ እንደምትሉት የሰብአዊ መብት ድርጅቱም እንደዘገበው ሲቲዝን ላብ የተባለው ደግሞ በቶሮንቶ ካናዳ መሰረቱን ያደረገው የጥናት ቡድን ያወጣውንም ዘገባ ተመልክተናል። በአጠቃላይ ለምንድን ነው የሚያጠቃቸው የኢትዮጵያ መንግስት?
እንግዲህ እንደምታውቀው ኢትዮጵያ መንግስት እኛም ብቻ ሳይሆን ነጻ የሆኑ ሚዲያዎች እና ጋዜጠኞችን በጣም ስለሚያሰቃይ በሀገራችን ትተን በውጭ ሀገር ሚዲያ ያቋቋምነውም የሚዲያ ነጻነት በኢትዮጵያ ስለሌለ ነው። እኛ ደግሞ ብዙ በተለይ በኦሮሚያ አካባቢ ላይ ሲደረግ የነበረውን እንቅስቃሴ በስፋት ስንዘግብ ስለነበረ እኛን ሲመለከቱ የነበሩ ከኛ ጋር ፍሪላንስ ናቸው ኢንፎርሜሽን ያስተላልፋሉ የሚባሉትን ሰዎች ሲያስሩ ነበረ። ቻና በሳተላይት ላይ እስካሁን ወደ 23 ጊዜ ብሎክ ተደርገናል፣ ጃም ተደርገናል። ዌብሳይታችን ብሎክ ነው። እኔም እንደ ዳይሬክተር ኦኤምኤንም እንደ ተቋም በአሸባሪነት የተከሰሱበት ሁኔታ ነው ያለው እና እንግዲህ እንደ ትልቅ ጠላት ነው የሚያየን የህወሓት ወያኔ መንግስት። ይህ ጥቃትም የዛው እንደ ጠላትነት የመፈረጅ እና ሚዲያን ለማፈን ህዝብን፣ የህዝብ ድምፅ፣ የህዝብ እውነታ እንዳይነገር ከሚያደርጉት ፍላጎት ጋር ተያይዞ የእኛን የማሰራጨት አቅም ለማዳከም ከዛም አልፎ ደግሞ ለእኛ ኢንፎርሜሽን የሚያደርጉትን ሰዎች ለማወቅና ታርጌት ለማድረግ ለመምታት ታስቦ ነው ይሄን ነገር ያደረጉት ብለን እናስበኛል።
የኢትዮጵያ መንግስት ከዚህ ቀደም መንግስቱን የሚቃወሙ ድምጾችን በሳተላይት የሚያስተላልፈው ኢሳት ቴሌቪዥንና ሰራተኞች ላይ የኮምፒውተር ስለላ ተውሳክ ልኳል በሚል በድርጅቱና በመብት ተሟጋቾች ሲተች ቆይቷል። የኢትዮጵያ መንግስት አሁን በስለላ አጥቅቷል በሚል ውንጀላ የሚቀርብበትን የመገናኛ ብዙሃንና ሰራተኞችን ሁከትን በማነሳሳት የሽብር ክስ መስርቶባቸዋል። የሂዩማን ራይትስ ዎቹ ፌሊክስ ሆርን እነዚህ ጥቃቶችና የፍርድ ቤት ክሶች በኢትዮጵያ አንድ አይነት ድምጽ ብቻ እንዲሰማ መንግስቱ ካለው ፍላጎት የመነጩ ናቸው ይላሉ።
ጃዋርም ሆነ ኢሳትና ኦኤምኤን የኢትዮጵያ መንግስት ወዳጆች አለመሆናቸው የአደባባይ ምስጢር ነው። መንግስቱን ይቃወማሉ፣ ያ ግን ወንጀል አይደለም። አሸባሪዎች ናቸው ተብሎ ሊከሰሱ ግን አይገባም።
በኮምፒውተር የሚደረጉ ስለላዎችን አስመልክቶ ህገ ወጥ ወይም ክልክል የሚያደርግ ህግ ወይም ደግሞ ዓለም አቀፍ ስምምነት አለመኖሩን የሂዩማን ራይትስ ዎቹ ፌሊክስ ሆርን ያስረዳሉ። ሆኖም አንዳንድ ተቃዋሚዎችና ግለሰቦች ሁኔታውን በህግ የሚቆሙበትን መንገድ ለማፈላለግ እየጣሩ መሆኑን ያስረዳሉ። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት በጉዳዩ ላይ ምላሽ እንዲሰጥ ያደረግነው ተደጋጋሚ ጥረት አልተሳካም። ምላሻቸው እንዳገኘ እናቀርባለን።
የዩናይትድ ስቴትስ ፕሬዚደንት ለኢየሩሳሌም የእስራኤል ዋና ከተማ በይፋ እውቅና በመስጠታቸው ከአረቡ ዓለም እንዲሁም ከአውሮፓና ከሌሎችም አካባቢዎች ነቀፌታዎችን አስከትሎባቸዋል። ሚስተር ትራምፕ ትላንት ባደረጉት ንግግር ዩናይትድ ስቴትስ ለእስራኤል የገባችውን 22 ዓመታት ያስቆጠረና ከእርሳቸው የቀደሙት ፕሬዚዳንቶች ሁሉ ያልፈጸሙት ቃል እጅግ የዘገየ እርምጃ መሆኑን አመልክተዋል። ይሁን እንጂ የኢየሩሳሌም ጉዳይ በራሳቸው በእስራኤላውያንና በፍልስጤማውያኑ ድርድር መፈታት ያለበት አወዛጋቢ ጉዳይ መሆኑን ብዙዎች እንደሚያምኑ ሪፖርተራችን ዝላትጋ ሆክ ዘገባ ይጠቁማል። ዝርዝሩን ሰለሞን አባተ ይዞታል።
ኢየሩሳሌም የእስራኤል ዋና ከተማ ነች ሲሉ የአሜሪካ ፕሬዚደንት በይፋ እውቅና መስጠታቸው ፍልስጤማውያኑንና በዓለም ዙሪያ ያሉ ደጋፊዎቻቸውን በእጅጉ አስቆጥቷል። ከአሜሪካ እስላማዊ ግንኙነቶች ምክር ቤት ኒሃድ አዋድ ፕሬዚደንቱን እዚሁና በውጭም የሃይማኖት ጽንፈኝነትን እያበረታቱ ናቸው ሲሉ ከሰዋል። በመካከለኛው ምስራቅ ያለውን የሰላም ተስፋም የሚገድል ምት አሳርፈውበታል ብለዋል። ትራምፕ የወሰዱት እርምጃ በእስራኤልና በፍልስጤማውያኑ መካከል የሁለት መንግሥታት ምስረታ መፍትሄንም ይጎዳል የሚል ስጋት የሚያንጸባርቁም አሉ። የኢየሩሳሌም ጉዳይ በፍልስጤማውያኑና በእስራኤል መካከል በሚካሄድ ቀጥተኛ ድርድር መፈታት እንዳለበት የሚያምኑት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ማንኛውም በአንድ ወገን በተናጠል የሚወሰድ እርምጃ የሰላሙን ሂደት ያደናቅፋል ብለዋል።
I will do everything in my power to support the Israeli and Palestinian leaders to return to meaningful negotiations.
የእስራኤልና የፍልስጤም መሪዎች ትርጉም ወዳለው ድርድር እንዲመለሱ ለማድረግ አቅሜ የፈቀደውን ሁሉ አደርጋለሁ ሲሉ ቃል ገብተዋል ጉቴሬሽ። ፍልስጤማዊው ዋና ተደራዳሪ ሳየብ ኤሪካት በሰጡት መግለጫ የትራምፕ እርምጃ ዩናይትድ ስቴትስን ከመካከለኛው ምስራቅ የሰላም ሂደት ተሳታፊነት ውጪ ያደርጋታል ብለዋል።
He is in total violation of international law, human rights, and he's turning the conflict between Palestinians and Israelis from a political one into a religious one.
ዓለም አቀፍ ሕግን፣ ሰብአዊ መብቶችን ሙሉ በሙሉ ጥሰዋል ሲሉ ከሰዋቸዋል ሳይብ ኤሪካት የአሜሪካውን ፕሬዚደንት። በፍልስጤማውያንና በእስራኤላውያን መካከል ያለውን ግጭት ከፖለቲካ ወደ ሃይማኖታዊ ጉዳይ እየለወጡት ነውም ብለዋል። የብሩኪንግስ ኢንስቲትዩቱን ካሌድ ኤልጂንዲን የመሳሰሉ አንዳንድ ተንታኞች ደግሞ በአሜሪካ የሚመራው የሰላም ሂደት ወደ ፍጻሜው እንደደረሰ ይናገራሉ።
So any Palestinian leader who tries to, I think, would be thoroughly discredited.
አሜሪካ መር የሰላም ሂደት ሊቀጥል ይችላል ብሎ የሚያስብ ፍልስጤማዊ መሪ ቢኖር የራሱ ሕዝብ ይተፋዋል ብለዋል ኤልጂንዲ። በሌላ በኩል ግን ዋሽንግተን ዲሲ ውስጥ የሚገኘው ኦርቶዶክሱ የአይሁድ ተሟጋች ኅብረት መሪ ናታን ዳያመንድ ለቪኦኤ በስካይፕ በሰጡት ቃል ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት ማወቃቸው ይልቅ የሰላሙ ሂደት እንዲያንሰራራ ያግዛል ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በ1987 ዓመተ ምህረት ሰጥቶት በነበረ ድምፅ የአሜሪካ ኤምባሲ ከቴል አቪቭ ወደ ኢየሩሳሌም እንዲዛወር ወስኖ የነበረ ቢሆንም እስከ ትራምፕ የተነሱት የሀገሪቱ ፕሬዚደንቶች ሁሉ ግን እርምጃው የጸጥታ ችግር ያስከትላል በሚል ሲያሸጋግሩት ቆይተዋል።
አድማጮች፣ የዕለቱን አብይ ርዕስና የትንታኔ ዘገባዎች ነበር ያሰማናችሁ። እዚህ ግድም ወደ ሁለተኛው አጋማሽ ሰዓታችን ገፋ አድርጓል። ከማለፋችን በፊት ታዲያ በሙዚቃ ፋታ እንወስዳለን። ቆየት ያለ ስልት ነው የመረጥንላችሁ። የጎሳዬ ተስፋዬን ነው ስመጥንሽ ቆየት ላለ ስልቱ ጎሳዬ ተስፋዬን እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። ሁለተኛውን አጋማሽ ጀምረናል። ወደ ዝግጅታችን እናመራለን።
ቀዳሚው ቅንብር የአገር ጉዳይ ነው። ለዚህ ክፍል የአገር ጉዳይ በተሰኘው ልዩ የራዲዮ መጽሔት ተከታታይ ፕሮግራማችን ከሶስት የተቃዋሚ ፓርቲ ተጠሪዎች ጋር የተጀመረ ውይይት የመጨረሻ ክፍል ነው። ተወያዮቹ ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር፣
አቶ ግደይ ዘርአ ጽዮን የኢትዮጵያ ሕዝብ ብሔራዊ ሸንጎ ኃላፊና እንዲሁም አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ከገዢ ኢህአዴግ በተለይም ደግሞ ሰሞኑን የሥራ አስፈጻሚ ኮሚቴ አመራርና አባላት ሹምሽር ካደረገው የሕዝባዊ ወያነ ሓርነት ትግራይ ህወሓት ባለሥልጣናት ተጠሪዎች ለመጋበዝ ያደረግነው ጥረት ለጊዜው አልተሳካም ይሉናል አሉላና አዲስ አበባ።
ቀደም ባለው ቃል መሠረት ታዲያ ቃል የገቡ ባለሥልጣን እንደቀረቡ እንደተገኙ እናቀርባለን። የዛሬውን ባለፈው ሰኞ በፕሮግራማችን መጨረሻ ለተነሳ ጥያቄና ለቀሪው ተወያዮቹ የሰጧቸውን ምላሾች ጨምረን አካተናል። ቀደም ብሎ በተነሳ ነገር ግን በቀደሙት ውይይቶች ያልተካተተ አንድ ነጥብ ነው የምንደረደረው።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ናቸው። ወደ ዝግጅቱ
ዶክተር ብርሃኑን ለጠይቅ አይነተኛ ለውጥ እንዲመጣ ግልጽ መደረግ ያለበት ያሉትን ድርድር ለምን የሚለው ላይ አስቀድሞ ግልጽ ከሆነ እንዴት እንሂድ ቀላል ይሆናል ብለዋል። የቀላል ከባድ መሆኑንም አልዘለሉም። መነጋገር የሚቻልበት ነው ይመስለኛል ዶክተር ብርሃኑ አገላለጹ። ነፍጥ ያነሳውም ሳይቀር ጠመንጃ ይዞ በትጥቅ ትግል የመረጠውም ሳይቀር ተገፍቶ እንደሆነ ገልጸው የእኛ ግን ግልጽ ነው ብለዋል። የመገፋቱ አካል ነው የምርጫ ማጣትን ነው ግልጽ ነው ሲሉ ዶክተር ብርሃኑ ባጭሩ እሷን ይመልሱት ለሌላ ጥያቄ።
ግልጽ ነው ማምል አትሊስት እኔም የኢትዮጵያ ሕዝብ ያውቀኛል በምን አይነት ወደ ዴሞክራሲያዊ ለውጥ መሄድ ይቻላል በሚል ምርጫ ምን ያህል እንደተሳተፍን ምን ያህል ኢቭን በጉልበት ስልጣን ላይ ለመቆየት በሚወስኑ ጊዜ ግድ የለም የሚቀጥለውን 5 ዓመት የተሸነፋችሁበትን ምርጫ ቢሆን እንቶ አለን ግን ወደ እውነተኛ ዴሞክራሲያዊ ስርዓት እንሻገር ብለን ስለምን የቆየን ሰዎች ነን። ሌላ ምንም መፈናፈኛ ይሄ ከጉልበት ውጪ ሌላ ነገር አላውቅም የሚል ስርዓት መሆኑን በደንብ አይተን ሌላውን መንገድ በደንብ ሞክረን እዚህ ውስጥ የገባን ስለሆነ ነው የእኛ ግልጽ ነው ያልኩት። ምን ስል ግን አንድ ነገር ልጨምር።
እሺ።
እኔ ከተለያዩ ራስን መከላከልን ጨምሮ ትግል ከሚያደርጉ ድርጅቶች ጋር ብዙ ውይይቶች አድርጌያለሁ። ከምርጫ 97 በኋላ አንድም ድርጅት አላውቅም እንደዛ አይነት ፍርሃት ለመፍጠር የሚቻል ድርድር አንፈልግም ወይም አይገባም ብሎ የሚያምን አንድም ድርጅት አላውቅም። ሁለተኛ እኛ የዚህ መጨረሻ ኦር የትግሉ አካል መሆን ያለበት የመሳሪያ ብቻ ነው የሚል ነገር ብለን አናውቅ። በመሳሪያም ራስን በመከላከልም በህዝባዊ እንቢተኝነትም በሁሉም መልክ ነው ትግሉ መካሄድ ያለበት ነው ምንለው። ለዚህም ነው በምንም አይነት መንገድ የሚታገሉትን ድርጅቶች የምንደግፈው። አሁንም የምንደግፈው ግን እዛ መዳረሻ ላይ ለመድረስ እስከሆነ ድረስ ፍላጎታቸው ያ ነው መሰረታዊ እምነታቸው።
መልካም። ይሄ ወደ ዘለቄታ ያለው ሰላምና ዲሞክራሲ የሚያስጌድ ጎዳና እንዲጀመር በየበኩላችሁ ምን ማድረግ ትችላላችሁ? ቅድም አቶ ግደይ በተቃዋሚዎችም መካከል መደረግ ያለባቸውን ነገሮች እንደው በጥቅል መልኩ አንስተዋልና እርስዎን ነው የማስቀድመው። ምን መደረግ አለበት በተጨባጭ?
እሺ፣ በጣም ጥሩ ነው። ዶክተር ብራኖሚውም አቶ ሸዋስ በዚህ ጉዳይ ላይ ያነሱት ብዙም ልዩነት የለም። አላማው ምን መሆን አለበት የድርድሩ በደንብ ተቀምጧል። ዶክተር ብራኖ አስቀምጦታል። ያው ዲሞክራሲያዊት ኢትዮጵያ ለመመስረት የሚለው ነው። የተባበረች ኢትዮጵያ በህዝቦቿ መካከል ልዩነት የማይኖረው ሰብአዊ መብት የሚከበርበት ይህንን አስቀምጠን ነው እንግዲህ ያለው ስርዓትም ይህንን ከተቀበለ እቀበላለሁ እያለም ያወራል እኮ ግን በእርግጥ ከተቀበለና ወደዛ የሚገፋ ከሆነ ለማየት ነው። ድርድር በቀላሉ የሚመጣ አይደለም። ቅድም እንደተባለው ድርድር እኮ ብዙ ጊዜ ተሞክሯል። ከፓሪስ አንድ ጊዜ ጀምሮ ማለት ለድርድርና ለንግግር የሄዱትን ለስንት ዓመት ያሰረ መንግስት እኮ ከዛ ጀምሮ ተደራዳሪዎች በሰላም እንታገላለን ያሉትን ሁሉንም እያሰረ እያሽሞደመደ እንዲሸሹ እያደረገ የመጣ ስርዓት ነው። ወደ ትጥቅም የገቡት እንደዚሁ ተገፍተው የገቡ ናቸው። ይሄ ስርዓት የገፋቸው ናቸው። እኛ በኢትዮጵያ የሚታየው ያለው ክስተት በሙሉ ይሄ ስርዓት የፈጠረው አደጋና ችግር ነው እና ይህንን ድርድር ስንል አሁንም ያለው ትግሉ አስገድዶት ወደዚያ እየመጣ መሆኑን ምልክት እያየን ካልሆነ በስተቀር ያለ ትግል ሊመጣ የሚችል ነገር አይደለም። ድርድር በሁለቱም ተፎካካሪ ኃይሎች ተመጣጣኝ ኃይል ሲኖር ብቻ ነው ለድርድር የሚመጣው እና እኛ በአንድ በኩል የምንለው ምንድን ነው? ህዝቡ ትግሉን ማቋረጥ የለበትም። አሁን መግፋት አለበት። አንድ ይሄ ነው ኮንዲሽኑ፣ ፕሪ ኮንዲሽኑ። ሁለተኛ ይህ ስርዓት ሁኔታውን ተረድቶ ከሆነ ተገንዝቦ ከሆነ ለድርድር ክፍት የሚሆንበትን ሁኔታ መፍጠር አለበት። በተቃዋሚዎችም በኩል ለዚህ ክፍት ሆነው ዝግጁ ሆነው የሚቀርቡበት ሁኔታ መፈጠር አለበት። ጭራሽ ከዚህ ጋር ጠላት ነው፣ አራጅ ነው፣ ምናምን ነው፣ ከዚህ ጋር መደራደር አይቻልም የሚባል አመለካከትም አለ። ድርድር እኮ ሁል ጊዜ ከጠላት ጋር ነው የሚደረገው እና ይህንን ግምት ውስጥ አስገብተን በተቃዋሚዎችን በኩል ራሳችንን አጠናክረን ግንባር ፈጥረን የሰላም ትግል ነው፣ የትጥቅ ትግል ነው፣ አገር ቤት ያለ ትግል ነው ሳንል ሁሉም በአንድ ዓላማ ላይ ቆመን ወደዚህ የምንገፋበት ሁኔታ መፍጠር አለብን።
እናንተም ይህን ታደርጋላችሁ ማለት ነው በሸንጎ በኩል?
በሸንጎ በኩል ይሄ ነው ጥረታችን፣ እየሞከርን ነው፣ ይህንን ነው የምናደርገው።
ለአቶ የሸዋስ እድል እንሰጣለን።
አመሰግናለሁ። መጨረሻ ላይ አቶ ግደይ ካሏት ብጀምር ድርድር የሚደረግ ከጠላት ጋር ጭምር ነው ብለዋል። አንዳንዴ የማይታመን ጠላት አደገኛ ነው በጣም። ህገ መንግስት እስከ ማሻሻል ድረስ ሄዳለሁ ያለን ልክ ተቀምጠን ወር ባልሞላ ጊዜ ውስጥ የፖለቲካ እስረኛ የለኝም ማለት እንዴት ነው የሚለውን ያደርገዋል ብሎ ማመን በጣም ወሳኝ ነገር ነው። አሁን በፖለቲካ ፓርቲዎች ግፊት ገና እግራችን ሲረግጥ እኮ ይሄ ስርዓት አይታመንም፣ ኢህአዴግ አይታመንም በፍጹም የሚሉን ነበሩ። ግን ለድርድር ለሚያደርጉት ለንግግር ቀድሚያ በመስጠት ስልት ጫና ተቋቁመን ነበር የገባነው። ስለዚህ የፖለቲካ ፓርቲዎቹን እውነት ለመናገር ህዝቡ በልጧል ማለት ይቻላል። በዛ በትክክል ባህሪውን አቆታል። ስለዚህ ለመነጋገር መታመን አለበት። ከዚህ በኋላ በጣም ከባድ የሚሆነው እንደው በገዢው በኩል ለመታመን የሚያበቁ እርምጃዎችን መውሰድ አለበት።
እና ሰማያዊ የማይታመኑና የሚታመኑ ተደራዳሪዎች ብሎ ለይቷል እንዴ?
ኖ ገዢው የሚታመን አይደለም የሚለውን ያደርጋል ተብሎ የሚታመን አይደለም።
ስለዚህ ምንድን ነው እናንተ ሀሳብ ታዲያ?
እንዲታመን ማድረግ አለበት። የፖለቲካ እስረኞችን መፍታት አለበት። መጀመሪያ ቅድም ዶክተር ብርሃኑ ያለው ለሚፈለገው የህዝብ አምባገነንነትን ከዚህ በኋላ አይቀበልም፣ ለዲሞክራሲያዊ ስርዓት ብቁ ነው፣ ከዚህ በኋላ አምባገነንን መሸከም አይችልም ብለው አምነዋል ብለን እናስባለን። ከዛ በኋላ ወደ ንግግር ወደ ድርድር እንሄዳለን። አሁን ግን የምናየው ህዝብን አገርን ማስያዣ እስከማድረግ ድረስ እኔ ከሄድኩ አገር ይፈርሳል፣ እኔ ከሄድኩ ትበተናለች፣ እንዲህ ትሆናለች እየተባለ በእኔ እምነት ኢትዮጵያና የኢትዮጵያ ህዝብ በስንት ዓመት ደምና አጥንት የተገነባ ነው። እነሱ ሳይኖሩም ነበረ፣ እነሱ ከሄዱ በኋላም ይኖራል። ስለዚህ አገር ውስጥ ያለውን አማራጭ የማሳጣት ስራም እየሰሩ ያሉት ሁል ጊዜ እኛ እንቀጥላለን ከሚል ነው። ቅንጅትና ህብረትን ቢያፈርሱም ህዝቡ ብቁ እስከሆነ ድረስ በራሱ አደረጃጀት ቄሮና ፋኖ እያለ በምንም መንገድ መደራጀት፣ መስራት፣ መታገል ይችላል። ነገር ግን በእኛ እምነት ንግግር ከሌለበት መነሻውንና መድረሻውን አስምሮ የመሄድ ነገር ከሌለበት አገር አደጋ ላይ ይወድቃል፣ ህዝብ ችግር ላይ ይወድቃል። ስለዚህ አሁንም ቢሆን ሁል ጊዜ ለእውነተኛ ንግግር ክፍት መሆን አለበት የሚል እምነት አለ።
መልካም። ለእውነተኛ ንግግር ተጨባጭ እርምጃዎች ብላችኋል። ሀሳብ ሊጨምር ያሰበ ሰው ያለ ይመስላል።
አዎ ልጨምር ነው።
በአጭሩ ያድርጉ፣ እድል እንስጠ።
በአጭሩ ነው የማደርገው። ቅድም ግዴ ያነሳቸውን ነገሮች አጽንኦት ለመስጠት ነው። ይሄ ነገር ወደ ድርድርም ወደ ምንም ለመምጣት በመጀመሪያ ደረጃ ቅድም እንዳልኩት ይሄ ስርዓት ከዚህ ውጪ ሌላ መንገድ እንደሌለው ማወቅ አለበት። ይሄን ማድረግ የሚችለው አሁንም እዚህ ያደረሰው የህዝቡ ትግል ነው። ህዝቡ በያለበት አሁን በያዘው መንገድ ነፃ ከሆንን በአንድ ላይ ነፃነት የምናገኘው በአንድ ላይ እንጂ በተነጣጠል እንደማይሆን በደንብ ግልጽ ሆኖ በጋራ ስናደርገው ብቻ እንደሆነም ነፃ የምንሆነው በደንብ አውቆ፣ ስለዚህ አሁን ወደኋላ የሚባልበት ጊዜ አይደለም። በተቃዋሚዎች በኩል ቅድም ግዴ እንዳለው ሁሉም እያደረገ ያለው በተቻለ መጠን እነኝህ የተለያዩ ኃይሎች የሀገር አንድነትን ማስከበር እና እውነተኛ ዴሞክራሲያዊ ስርዓት መፍጠር በሚሉት ሁለት መሰረታዊ አንድነቶች ላይ ተሰባስቦ በአንድ ላይ ሆኖ የሚታገልበት ጊዜ ነው። ስለዚህ ደግሞ ድርጅታችን ጠዋት ማታ እየሰራ ያለው እሱን ለማድረግ ነው። ይሄን ደግሞ እናደርገዋለን።
አርበኞች ግንቦት ሰባት ዶክተር ብርሃኑ ነጋ፣ የሸንጎ ጸሐፊ አቶ ግደይ ዘርአጽዮን፣ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ።
ንግግሩ ተጀመረ እንጂ አልተቋጨም። ተጨባጭ እርምጃዎች ለእውነተኛ ድርድር ጠይቃችኋል። አሁን ካለው አጣብቂኝ ወጥቶ ዘለቄታ ያለው ሰላማዊ መንገድ የሚኬድበትን አስመልክቶ በተከታታይ በአገር ጉዳይ የምናቀርበው ፕሮግራማችን ይቀጥላል። እናንተንም መልሰን እንደምናገኝ ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዚአብሔር ይስጥልን።
እግዚአብሔር ይስጥልን።
እናመሰግናለን ለሰጣችሁኝ ድል።
አሁን አድማጮች፣ የራዲዮ መጽሔት ሀገር ጉዳይ ይቀጥላል። ከአዲስ ቅንብር ጋርም እንመለሳለን። ተከታተሉ፣ ተሳተፉም በየበኩላችሁ። ቀደም ብለን በተደጋጋሚ እንደጠቆም ነው ታዲያ ከገዢው ኢህአዴግ በተለይም በቅርቡ የስራ አስፈጻሚ ኮሚቴ አመራር አባላት ሹምሽር ካደረገው የህዝባዊ ወያኔ አርነት ትግራይ ህወሓት ባለስልጣናት ተጠሪዎች ለመጋበዝ ያደረግነው ጥረት ለጊዜው አይሳካ እንጂ ባለስልጣናቱ ቃል በገቡበት መሰረት እንደተገኙ አነጋግረን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው፣ የተፈጥሮ አካባቢ ሳይንስና ህይወት።
አሁን ያለው የኢትዮጵያ ህዝብ ቁጥር በሚቀጥሉት 12 ዓመታት ወደ 138 ሚሊዮን እንደሚደርስ ተገመተ። ከፍተኛ የህዝብ ቁጥር እድገት ለሀገሪቱ ፈተና መሆኑን ተጠቆመ። መፍትሄውም በህዝብ ጤና አጠባበቅ፣ በትምህርት፣ ለወጣቶች ስራ በመፍጠርና በመሳሰሉት እርምጃዎች የሚከናወን ስራ እንደሆነ ተገልጿል። መለስካቸው አመሃ ዝርዝር ይዟል።
የኢትዮጵያ ሳይንስ አካደሚ ሶስተኛ ጉባኤውን በአዲስ አበባ በቅርስ ጥበቃ ባለሥልጣን አዳራሽ ዛሬ ጀምሯል። የአካደሚው የወቅቱ ፕሬዚዳንት ፕሮፌሰር ጽጌ ገብረ ማርያም በጉባኤው መክፈቻ ላይ የጉባኤውን መሪ ቃል አፍታተው ለታዳሚዎች ገልጸዋል። የጉባኤው መሪ ቃል በእንግሊዝኛው ሃርነሲንግ ዘ ዴሞግራፊክ ዲቪደንድ ኢትዮጵያስ ኢመርጂንግ ቻሌንጅ የሚል ነው። በአማርኛ የህዝብ ብዛት ስብጥርን ለብልጽግና መዋል መጪው የኢትዮጵያ ተግዳሮት ብንለው ይሆናል። ፕሮፌሰር ጽጌ ገብረ ማርያም ይህ የህዝብ ቁጥር ስብጥር ለሀገሪቱ በረከትም መርገምም ሊሆን የሚችል ገጽታ እንዳለው በመጠቆም የትናንቱን የዛሬውንና የመጪውን ገጽታ አብራርተዋል።
ኢትዮጵያ is a young country with 45% of the population under age 15.
ኢትዮጵያ ወጣት ሀገር ናት ወይም የወጣቶች ሀገር ነች። ከተቀላላው ህዝቧ 45 ከመቶ የሚሆነው እድሜው ከ15 ዓመት በታች ያለ ነው። 64 ከመቶ የሚሆነው የህዝቡ ክፍል ደግሞ እድሜው ከ24 ዓመት በታች ነው። ይህ የሚያሳየው ደግሞ አምራቹ ኃይል እጅግ አነስተኛ መሆኑን ነው። ወይም አብላጫውን ድርሻ የያዘው የህዝቡ ክፍል የጥቂቱ ጥገኛ መሆኑን ነው የሚያመለክተው። የጽንሰት መጠንን ለመቆጣጠር ኢትዮጵያ ውስጥ ጠንካራ ሥራ እየተከናወነ ቢሆንም ወደ 100 ሚሊዮን የሚጠጋው የኢትዮጵያ ህዝብ በመጪዎቹ 12 ዓመታት ውስጥ ከ138 ሚሊዮን በላይ ሊዘልቅ እንደሚችል ይገመታል። እኛ ኢትዮጵያውያን ከ100 ዓመት በፊት 10 ሚሊዮን ብቻ ነበርን። በ100 ዓመት ውስጥ በ10 እጥፍ በዝተን እነሆ 100 ሚሊዮን ደርሰናል።
በፕሮፌሰር ጽጌ አባባል ከፍተኛ የመጽነስ መጠን እና ፈጣን የህዝብ ቁጥር እድገት ለከባድ ተግዳሮቶች ምክንያቶች ሊሆኑ ይችላሉ። እነዚህ ተግዳሮቶች ግን በህዝብ ጤና አጠባበቅ ስራዎች፣ ጥራት ባለው ትምህርት፣ ለወጣቶች ስራ እድሎች በመክፈት እንዲሁም ወጣቶችን፣ ሴቶችንና ልጃገረዶችን ለውሳኔ ሰጭነት በማብቃት ላይ ያተኮረ መዋለ ንዋይ በማፍሰስ መፍትሄ መስጠት ይቻላል። ይሄ ደግሞ በነሲብ የተሰነዘረ አስተያየት ሳይሆን ከብዙ የለሙ ወይንም የበለጸጉ ሀገሮች የተወሰደ ተመክሮ መሆኑን ፕሮፌሰሩ አመላክተዋል።
The experiences of countries that have seen high levels of economic growth
በምጣኔ ሀብት ከፍተኛ እድገትና ፈጣን ልማት ያስመዘገቡ ሀገሮች ተሞክሮ እንደሚያመለክተው የህዝብ ብዛትና ስብጥር ከመርገም ይልቅ በረከት ይሆን ዘንድ መንግሥት ከፍተኛ ሚና ይጫወታል። በኢትዮጵያ ለተወሰነ ጊዜ የጽንሰት መጠን ከፍ እንዳለ ይቆያል፣ የህዝብ ቁጥር እድገትም ይቀጥላል። ይሁንና የቤተሰብ ዕቅድ፣ የጾታ ግንኙነትና የተዋልዶ ጤና አገልግሎቶች ተደራሽነት ባደገ መጠን እንዲሁም ሴቶች ይበልጥ በተማሩና በመደበኛዎቹ የአምራችና የአገልግሎት ሥራ መስኮች የመሳተፍ ዕድላቸው በሰፋ መጠን የመጸነስ መጠንም እየቀነሰ ይሄዳል። የህዝብ ቁጥር እድገትም ያዘግምና ወደ ተረጋጋ ሂደት ይገባል።
ሶስተኛውን የኢትዮጵያ ሳይንስ አካዳሚ ጉባኤ የከፈቱት የሀገሪቱ የሳይንስና ቴክኖሎጂ ሚኒስትር ዶክተር ጌታሁን መኩሪያም መንግስታቸው ይህን አቅጣጫ እንደሚከተል በንግግራቸው አረጋግጠዋል።
የኢትዮጵያ መንግስት የህዝብ ቁጥርና ስብጥር ለብልጽግና የሚለውን አስተሳሰብም ሆነ ተግባር የልማታችን ፖሊሲዎች፣ ስትራቴጂዎችና መርሃ ግብሮች አንድ አካል እንዲሆን በጽኑ ይደግፋል። ይህንን ለማድረግም ለወጣቶች ጥራት ያለው ትምህርት በመስጠት የተሻለ አገልግሎት እንዲያገኙ በማስቻልና ራሳቸውንና ቤተሰቦቻቸውን ሊያኖሩ የሚችሉበትን የሥራ ዕድል በማጎናጸፍ ወጣቶችን ወደ ውሳኔ ሰጭነት በማሸጋገር ማቀፍ አለብን።
ጉባኤው በነገውም ዕለት ቀጥሎ ይውላል። ከጉባኤው አዘጋጆች እንደተገለጸው በዋናው መሪ ቃል ስር በአምስት ንዑሳን ርዕሶች ዙሪያ ጉባኤው ይወያያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ አሁን ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናዎቹን ከአዳነች ፍስሃዬ።
ስትታመስ የነበረችውን ኔፓል ወደ ሙሉ ዲሞክራሲ ለማሸጋገር በሚደረገው ታሪካዊ ምርጫ ለመሳተፍ በሚሊዮኖች የሚቆጠሩ ዜጎች ወደ ምርጫ ጣቢያዎች ወጥተዋል። የዛሬው ምርጫ ሰባት ክፍለ ሀገራዊ ሸንጎዎች 275 የምክር ቤት አባላት የሚመረጡበት ሁለተኛውና የመጨረሻው ዙር ምርጫ ይሆናል። በደቡባዊ ኔፓል 12 ሚሊዮን የሚሆኑ መራጮች ዛሬ ድምፅ ይሰጣሉ። ሰሜን ኔፓል ከዘጠኝ ቀናት በፊት መርጧል። በመጀመሪያው ዙር ምርጫ የተከሰተውን አይነት ግጭት ለማስወገድ በብዙ ሺህ የሚቆጠሩ ፖሊሶችና ወታደሮች በምርጫ ማዕከሎች ተመድበዋል። በመጀመሪያው ዙር ምርጫ በተነሳው ግጭት አንድ ሰው ሲሞት በርካታ ቆስለዋል። አውስትሬሊያ የተመሳሳይ ጾታ ጋብቻን በኦፊሴል አጸደቀች። የሀገሪቱ ታችኛው ምክር ቤት ዛሬ የተመሳሳይ ጾታ ጋብቻን ያጸደቀው በከፍተኛ ድምፅ ነው። ከ150 ምክር ቤቱ አባላት አራት ብቻ ናቸው የተቃወሙት። ይህ እርምጃ የጋብቻን ትርጉም በሴትና በወንድ መካከል የሚደረግ መባሉ ቀርቶ የሁለት ሰዎች ውህደት በሚል እንዲተካ ያደርጋል። ላይኛው ማለት የሕግ መወሰኛው ምክር ቤት የተመሳሳይ ጾታ ጋብቻን 43-12 ድምፅ ያጸደቀው ከአንድ ሳምንት በፊት ነው። ይህው ሕግ ከመጪው ወር አንስቶ ተግባራዊ ይሆናል። ጥንዶች የማግባት ዓላማ እንዳላቸው ከአንድ ወር በፊት ማሳወቅ ስላለባቸው የተመሳሳይ ጾታዎች ጋብቻ ስነ ስርዓት ማድረግ የሚቻለው በመጪው ወር ይሆናል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ የማማቶ ዛሬ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በአዲስ አበባ ተነጋግረዋል። የውይይቱ ዝርዝር ጉዳዮች ገና አልተገለጸም።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዳነች ክፍሌና ከተቀሩት ባልደረቦቻችን ጋር በዚህ ይሁን እንሰናበታለን። ነገ Thank you.